the voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
አቃቢ ህግ እንኳን የኔን ክስ ትቶት ሳለ የምሰራበት መስሪያ ቤት ግን ፈርዶብኝ ከስራ ያባሮኛል። ይሄ ደግሞ አግባብ አይደለም። እኔ ላይ እንደዚህ አይነት ነገሮች ከተጀመሩ ሌሎችንም እንደዚሁ የዚህ ህግ ሰለባ ነው የሚሆኑት። ልክም አይደለም እና በጣም ነው ማዝነው።
ኤዶም ካሳዬ ፍርድ ቤት በነጻ ካሰናበታቸው በኋላ በባለሥልጣናት ልዩ ልዩ በደሎች እየደረሱብን ነው ከሚሉት የዞን 9 ኢትዮጵያውያን ጦማሪያንና ጋዜጠኞች አንዷ ናት። ዝርዝሩ በአብይ ርዕስ ይቀርባል።
ጤና ይስጥልን የተከበራችሁ አድማጮች፣ እንደምናመሻችሁ። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
ዛሬ አርብ ህዳር 10 ቀን 2008 ዓ ም ነው።
ከፕሮግራሙ መሪ ከብርሃን ኃይሉ ጋር ሆነን በስቱዲዮ 14 የምናስተናግዳችሁ ቆንጅት ታዬና
ሰለሞን ክፍሌ እንሆናለን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን። እስላማዊ ጥቅሶችን የሚያሰሙ አማጽያን ዛሬ በማሊ መዲና ላይ የሚገኝ በምዕራባውያን የሚዘወተር ትልቅ ሆቴል ተቆጣጥረው 170 የሚሆኑ ሰዎችን አግተው ነበር። ከነሱም ቢያንስ 3 ሰዎች ተገለዋል። አሁን ግን በሆቴሉ የቀሩ ታጋቾች እንደሌሉ የማሊ ባለሥልጣኖች ገልጸዋል። የአሜሪካ ድምፅ ራዲዮ ዘጋቢ ካትሪና ሆ ከባማኮ የላከችውን ዘገባ አዳነች ፍሳሐ ታቀርባለች።
የማሊ ልዩ ኃይሎች ባማኮ በሚገኘው ራዲሰን ብሉ በተባለው ሆቴል የታገቱትን ሰዎች ለማስለቀቅ የሆቴሉ ደረጃዎችን አንድ በአንድ እያሰሱ ይንቀሳቀሱ እንደነበር የጸጥታ ምንጮች ጠቁመዋል። ከታገቱት 170 ሰዎች 80 እንደተለቀቁ ተገልጾ ነበር። መጀመሪያ ላይ ሆቴሉን የያዙት ቢያንስ 4 ታጣቂዎች ሲሆኑ ቁርአን ለመድገም የቻሉትን ሰዎች እንደለቀቁ ተገልጿል። ታጣቂዎቹ ወደ ሆቴሉ የሄዱት የዲፕሎማቶች ታርጋ ባላቸው መኪኖች እንደሆነ ተዘግቧል። አፍሪካ ኮማንድ የተባለው የዩናይትድ ስቴትስ ወታደራዊ እዝ ከእገታ ነጻ እንዲወጡ የተደረጉት ታጋቾች 6 አሜሪካውያን እንደሚገኙባቸው ገልጿል። የአሜሪካ ወታደራዊ ሰራተኞች ከሆቴሉ ውጭ ሆነው እየረዱ መሆናቸውን አፍሪካ ኮማንድ ጠቁሟል። ሮይተርስ የዜና አገልግሎት በገለጸው መሰረት አል ማውራ ቢዩትን የተባለ በሰሜን ማሊ የሚገኝ ከአልቃይዳ ጋር የተሳሰረ ቡድን ለጥቃቱ ኃላፊነት ወስዷል። ይሁንና ይህን ለማረጋገጥ የሚቻልበት መንገድ የለም። ማሊ ለብዙ ዓመታት ከአልቃይዳ ጋር የተሳሰረ ቡድንን ስትፋለም ቆይታለች። በያዝነው ዓመት ቀደም ሲል በደቡባዊ ማሊ በሚገኝ ሆቴል ላይ ለተከፈተው ጥቃትም ከአልቃይዳ ጋር የተሳሰሩ ቡድኖች ኃላፊነት ወስደው ነበር። ፈረንሳይ በታጋቾች ጉዳይ ላይ ልዩ ሙያ ያለው ወታደራዊ ቡድን እየላከች ነው። ማሊ የፈረንሳይ ቅኝ ግዛት እንደነበረች የሚታወቅ ነው። ካተሪና ሆጄ የተባለችው ዘጋቢያችን ግን እስካሁን ባለው ጊዜ ያየሁት የፈረንሳይ ወታደራዊ ኃይል የለም ብላለች። ፈረንሳውያን ወታደሮች በአብዛኛው በሰሜን ማሊ ጸረ አሸባሪ እንቅስቃሴ በማካሄድ ላይ ነው ያሉት። በመዲናይቱ ብዙም አይታዩም ብላለች ዘጋቢዋ። በአሁኑ ወቅት ማሌዥያን በመጎብኘት ላይ ያሉት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የማሊውን ሁኔታ እየተከታተሉ መሆናቸውን ገልጸዋል። ማሊ ያለው የአሜሪካ ኤምባሲ ያወጣው መግለጫ ኤምባሲው በራዲሰን ሆቴል ውስጥ ተኩስ እንዳለ ተገንዝቧል፣ ሁሉም የአሜሪካ ዜጎችና የኤምባሲው ሰራተኞች ካሉበት እንዳይንቀሳቀሱ ኤምባሲው ያሳስባል ይላል።
ስቱዲዮ ከገባን በኋላ በደረሰን ዜና በባማኮ ሆቴል እገታ የተገደሉት ሰዎች ቁጥር 18 ደርሷል። የአውሮፓ ህብረት የፓሪሱን የሽብር ጥቃት ተከትሎ የድንበር ቁጥጥሩን ማጠናከር ይዟል። እስካሁን ካለ ፓስፖርት መዘዋወር ወደሚቻልባቸው ሀገሮች የነበሩት የሚመለሱ አውሮፓውያንንም የሚጨምር የቁጥጥር እርምጃ እንደሆነ ነው የተዘገበው። የአውሮፓ ሀገሮች የፍትህና የአገር ግዛት ሚኒስትሮች ብረሰልስ ውስጥ አስቸኳይ ስብሰባ ይዘዋል። ያለ ፓስፖርት መጓዝ ይቻል የነበረባቸውን የነዚህን የ22ቱን የህብረቱ ሀገሮችና የኖርዌይ፣ የስዊትዘርላንድ፣ አይስላንድና ሊችተንስቴንን ድንበሮች መቆጣጠር ስለሚቻልባቸው ዘዴዎች እየመከሩ ናቸው። አሁን መንገደኞች ሲገቡ ፓስፖርታቸውን መቆጣጠር ብቻ ሳይሆን የግል ሰነዳቸው በመረጃ ክምችት ውስጥ ካሉ ሰነዶችና ከአየር መንገድ የመንገደኛ ስም ዝርዝር ጋር ማመሳከር የሚጀመር መሆኑን የአውሮፓ ህብረት አስታውቋል። ቤልጂያዊው የፓሪሱ ጥቃት ዋና አቀነባባሪ አብደልሐሚድ አባውድ ሶሪያ ውስጥ ከእስልምና መንግስት ጎን ሆኖ ሲዋጋ ቆይቶ ወደ ፓሪስ ሾልኮ ገብቶ የአርብ ዕለቱን ጥቃት በማድረሱ የአህጉሪቱ ያለ ፓስፖርት ጉዞ ቀጠና ጉዳይ ጥብቅ ምርመራ እየተደረገበት ነው። ይህ በዚህ እንዳለ ከፓሪሱ ጥቃት በተያያዘ ቢያንስ አንዱ ተጠርጣሪ እስካሁን በቁጥጥር ስር እንዳልዋለ ተሰምቷል። ሳላህ አብደል ሳላም የት እንዳለ የፈረንሳይ ባለስልጣናት አናውቅም ብለዋል። ፈረንሳይ፣ ቤልጅየም እና ኔዘርላንድስ ውስጥ ፍለጋው ቀጥሏል። በሌላ በኩል የጣሊያን ባለስልጣናት በቫቲካን በቅዱስ ጳውሎስ ካቴድራል እንዲሁም በሚላን ዶሞ ወይም በላስካላ የኦፔራ አዳራሽ ላይ ጥቃት ሊደርስ ይችላል የሚል ጥቆማ ከዩናይትድ ስቴትስ የፌዴራል ምርመራ ቢሮ ደርሶ አምስት ተጠርጣሪ አሸባሪዎችን እያደኑ መሆናቸው ተሰምቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሮምና ሚላን በሚገኙ አብያተ ክርስቲያናት፣ የአይሁድ ቤተ ጸሎቶች፣ ምግብ ቤቶች፣ ቲያትር ቤቶችና ሆቴሎች ላይ ጥቃት ሊደርስ ይችላል በሚል ስጋት ወደ ጣሊያን ለሚጓዙ አሜሪካውያን የጉዞ ማስጠንቀቂያ አውጥቷል። የዩናይትድ ስቴትስ ከተሞች ኒውዮርክና ዋሽንግተንም የእስልምና መንግስት ቡድን ባወጣቸው ቪዲዮዎች ጥቃት እናደርሳለን ሲል መዛቱ ይታወቃል። የክፍለ ሀገርና የብሔራዊ ሕግ አስከባሪ ባለስልጣናት ግን እንደ ፓሪሱ ያለ ጥቃት ይደርሳል ተብሎ የደረሰን የሚታመን መረጃ የለም እያሉ ናቸው።
ሪፐብሊካን በአብላጫ መቀመጫ የሚቆጣጠሩት የዩናይትድ ስቴትስ የተወካዮች ምክር ቤት 10,000 ኢራቃውያንና ሶሪያውያን ስደተኞችን በሚቀጥለው የአውሮፓውያን ዓመት ወደ አሜሪካ አምጥቶ ለማስፈር ፕሬዚደንት ኦባማ ያወጡትን ዕቅድ እንዲታገድ ድምፅ ሰጥተዋል። ፕሬዚደንቱ ሕጉ በሕግ መወሰኛው ምክር ቤት ካለፈ በመሻር ሥልጣኔ እጥለዋለሁ ሲሉ ዝተዋል። ከፍተኛ ብዛት ያላቸው ሪፐብሊካንና የራሳቸው የፕሬዚደንቱ የዲሞክራቲክ ፓርቲም ጠቀም ያሉ አባላት በሚገቡት የሁለቱ ሀገሮች ስደተኞች ላይ ጠበቅ ያለ ምርመራ እንዲካሄድ 289-137 በሆነ ድምፅ ብልጫ ረቂቅ ሕጉን ደግፈዋል። ሕጉ በመወሰኛው የሚጠብቀው ዕጣ ከወዲሁ ባይለይም ካሁኑ ግብ ግቡ ተጀምሯል። ፕሬዚደንት ኦባማ ስደተኞቹ ወደ አሜሪካ ከመግባታቸው በፊት በብርቱ የምርመራ ሂደት መሆኑን ገልጠው በየቀኑ ከሚጎርፈው ጎብኚ በጣም ከፍተኛ ደረጃ ያሰጉናል ማለት ከእውነታው ጋር የማይጣጣም ነው ብለዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ለ30 ዓመታት በዩናይትድ ስቴትስ ወህኒ ቤት ታስሮ የቆየው የእስራኤላዊው ሰላይ ጆናታን ፖላርድ ዛሬ በአመክሮ መፈታቱ ተገልጿል። ፖላርድ ቀድሞ በዩናይትድ ስቴትስ ባህር ኃይል የምርመራ አገልግሎት በሲቪላዊ የምርመራ ጥናት ስራ ላይ የነበሩ ሲሆን እንደ አውሮፓውያን አቆጣጠር በ1987 ዓ ም ነው ሚስጥራዊ የዩናይትድ ስቴትስ የመከላከያ ሰነዶችን ለእስራኤል ሸጧል ተብሎ የተወነጀለበትን በማመኑ በእድሜ ይፍታ ፍርድ ወህኒ የወረደው። በርካታ የደህንነት ሰነዶችን የእስራኤል ጠላቶች ስላላቸው አቅምም የሚተነትኑ ሰነዶችን አቀብሏል ተብሎ ተወንጅሏል። የፖላርድን መለቀቅ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ በደስታ ተቀብለዋል። እንዲለቀቅ በተደጋጋሚ ግፊት ሲያደርጉ የነበሩት ኔተንያሁ ጆናታን ከ30 ዓመታት ረጅምና አስቸጋሪ እስር በኋላ ከቤተሰባቸው ለመቀላቀል ችለዋል ሲሉ ኔተንያሁ ተናግረዋል። በመጨረሻም
ከዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጋር የተወያዩት የማሌዥያው ጠቅላይ ሚኒስትር ከአሜሪካና ከሌሎችም ተመሳሳይ አስተሳሰብ ካላቸው ሀገሮች ጋር በመተባበር ጂሃዳውያንን አመለካከት ለመዋጋት እንሰራለን ሲሉ ቃል ገብተዋል። ማሌዥያ የጸረ እስልምና መንግሥት ቡድን ኅብረት አካል እንደመሆኗ አሁን የሚታየውን አጥፊ አስተሳሰብ መዋጋትን በመሳሰሉ ጉዳዮች ልዩ የሆነ እገዛ ልታበረክት ትችላለች ሲሉ ሚስተር ኦባማ ማሌዥያ ዋና ከተማ ውስጥ ለጋዜጠኞች ተናግረዋል። ትክክለኛውን እስልምና ማስተማር እጅጉን የሚያስፈልገን ነው ብለዋል የማሌዥያው ጠቅላይ ሚኒስትር ናጂብ ራዛክ። ዜናው አበቃ። ዜናዎቹን ሰማን። አሁን የዕለቱ አብይ ርዕስ ፍርድ ቤት በነጻ ያሰናበታቸው የኢትዮጵያ ጦማሪያንና ጋዜጠኞች መከራና እንግልት እየተፈጸመባቸው መሆኑን በኢንተርኔት ባሰራጩት ዜና አስታውቀዋል። ከቦታ ቦታ መንቀሳቀስ ሕገ መንግሥታዊ መብታቸው እንደታቀበ፣ በኤግዚቢት የተያዙ ንብረቶቻቸውም እንዳልተለቀቁላቸው ተናግረዋል። የጦማሪያኑ ጠበቃ ድርጊቱ ሕገ መንግሥታዊ ድንጋጌን የጣሰና በሕግ የበላይነትም አሉታዊ አንደምታ ያለው ነው ብለዋል። መለስካቸውማ ዝርዝሩ አለው።
የጦማሪያኑና የጋዜጠኞቹ መግለጫ ከተፈታን ጀምሮ ሙሉ ለሙሉ ነጻ አለመውጣታችንን የሚያሳዩ ተግዳሮቶች መኖራቸውና ሊቀየሩም ባለመቻላቸው ይህን መግለጫ ለማውጣት ተገደናል ሲል ይጀምራል። አስከትሎም የተፈጸሙ ድርጊቶችን እንደ ምሳሌ በማቅረብ ተፈጽመውብናል ያሏቸውን ሕገወጥ ድርጊቶች ይዘረዝራል። መግለጫው ሕገ መንግሥታዊ የሆነውን ማንኛውም ኢትዮጵያዊ በፈለገው ጊዜ ከሀገር መውጣት ነጻነትን በሚጻረር መልኩ የመንቀሳቀስ መብታቸው የተገደበ ለመሆኑ በጦማሪ ዘላለም ክብረት ላይ የደረሰውን ያትታል። ጦማሪ ዘላለም ክብረት በድንበር የለሽ ጋዜጠኞች ድርጅት ወይንም ሪፖርተርስ ዊዛውት ቦርደር ለዞን 9 ጦማሪያን የተበረከተውን ሽልማት ለመቀበል ወደ ፈረንሳይ ጉዞ ሊጀምር በቦሌ ዓለም አቀፍ አየር ማረፊያ እንደደረሰና እንደ ማንኛውም ተጓዥ የሚፈለግበትን እያደረገ እያለ ያጋጠመውን ለቪኦኤ ገልጸዋል።
እሁድ ሌሊት ነበረ በረራ። እሁድ ሌሊት ሄድኩ እና ቼኪን ላይ ያው ሁሉን ማቅረብ ያለ ፓስፖርቴና አንድ የጠብቀኝ ያለኝ እና ሌላ ክፍል ገባ። እዛ ሲመለስ የሆነ ቀይ ወረቀት ነው የሰጠኝ ፓስፖርቴን ወስዶ ማለት ነው። ከሀገር መውጣት አትችልም፣ ምክንያቱን አላውቅም፣ ከሀገር መውጣት ግን አትችልም ስለተባለ እዚህ ኢሚግሬሽን ሂደህ አናገራቸው ኢሚግሬሽንና የዜግነት ጉዳዮች መምሪያ 85 ቁጥር ተብዬ ሄድኩ። ሰኞ ጠዋት ሄድኩ ኢሚግሬሽን። ሰኞ ጠዋት ሲሄድ አልደረሰም ገና ከኤርፖርት ፓስፖርት እና ጉዳዩን አናውቀውም ተባል። ማክሰኞ ጠዋት ሲሄድ ደርሷል፣ መጣራት ያለበት ጉዳይ ስላለ ስንደውልልህ ነው የምትመጣው አሉኝ። እኔ ጠየቅኩ፣ ምን ማለት ነው? ማን ነው ያዘው? በፍርድ ቤት ትእዛዝ ነው የተፈታሁት ነጻ ተብዬ፣ ፍርድ ቤት ትእዛዝ አለኝ በእጄ ሁሉም ነገር ምናምን። እሱ ስነግራቸው አይ ጊዜ ይፈጃል ተብሏል፣ እኛ ስንደውልልህ ነው የምትመጣው አሉኝ። ዛሬ ጠዋትም ሄጄ ነበር አጋጣሚ። ዛሬ ጠዋትም ሲሄድ የበላይ ትእዛዝ ነው፣ እኛ ካልደወልልህ አትመጣም። እኔ የፍርድ ቤት ሰጥቶኛል ነጻ እንደተባልኩ ማስረጃ ማለት ነው። ህጋዊ ዶክመንቴ ነው፣ ንብረቴ ነው። በየትኛው አካልም እንደተከለከለ አላቅም። ስጠይቅም መልስ የላቸውም እነሱ። ያ ማለት እንግዲህ መብታችን ነው እኛ እንደፈለግን ማድረግ አይነት ነው። እና እንደዚ አይነት ሀልፕለስ ትሆናለህ። ሆፕ ሁሌ ደግሞ አልተስፋ ማድረግ።
አቤል ዋበላ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔ በፍርድ ቤት ውሳኔ አቃቤ ህግ ያቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ይህ ከሆነ በኋላ የደረሰውን ደግሞ አቤል ዋበላ ያስረዳል።
ጥቅምት 5 ነው፣ ጥቅምት 6 ነው የወጣ ነው ከማረሚያ ቤት። ከማረሚያ ቤት ከወጣም በኋላ ፍርድ ቤቱ ሄደን ነጻ መሆናችንን እንዲጽፍልን አድርጌያለሁ። ለመስሪያ ቤትም ለፌዴራል ፖሊስም የያዛቸውን በኤግዚቢትነት የያዛቸውን እቃዎች እንዲመልስ አጽፈን ነበር ጥቅምት 12 አካባቢ። ከዛ በኋላ ቀጥታ ፍርድ ቤቱ የሰጠኝን ወረቀት ይዤ ፌዴራል ፖሊስ ሄድንና የተያዙትን ኤግዚቢቶች እንዲመልሱልን ጠየቅናቸው። ሁለት ሶስት ጊዜ ካመላለሱም በኋላ አቃቤ ሕግ ይግባኝ ስለጠየቀ ፍርድ ቤቱ የሰጠው ትእዛዝ ታግዷል ብለው ንብረቶቻችን እንዳይመለሱ አደረጉ።
የጦማሪያኑ ጠበቃ አቶ አምሃ መኮንን ይህን በተመለከተ እንዲህ ያለ እግድ እንደሌለ መረጃ እንዳላቸውና እግዱም ተጥሮ ከሆነ ከሕገ መንግሥቱ ግልጽ ድንጋጌዎች ጋር የሚቃረን ነው ይላሉ።
በነጻ የተሰናበቱት ብሎገሮች እና ጋዜጠኞች ሰነዶቻቸው ሊመለስላቸው ባለመቻሉ በራሳቸው ላይ ከሚፈጸምባቸው ወከባ እና እየደረሰባቸው ካለው እንግልት በተጨማሪ ይሄ የምርመራ ክፍሉ እርምጃ የሀገሪቱን ሕገ መንግሥት የሚጥስ ነው፣ የፍርድ ቤትንም ትእዛዝ የሚጥስ ነው።
አቤል ዋበላ፣ ዘላለም ክብረትና ኤዶም ካሳዬ ከመታሰራቸው በፊት ይሰሩባቸው የነበሩ መስሪያ ቤቶች የስራ ውላቸውን አቋርጠውባቸዋል። ኤዶም ካሳዬ ፕላን ኢንተርናሽናል በተባለ ዓለም አቀፍ ድርጅት ትሰራ ነበረ። ከእስር ቤት ወጣ ወደ ስራ ገበቷ ለመመለስ ስትሄድ ያጋጠማትን ድርጊት ህጋዊ አይደለም ትላለች።
አሰሪና ሰራተኛ አዋጁ አንቀጽ 27 መሰረት ለአንድ ወር የእስራት ፍርድ ተፈርዶበት ለአንድ ወር ስራ ገበታው ላይ ካልተገኘ ከስራ ገበታው ይባረራል ነው የሚለው። እኔ ደግሞ የእስራት ፍርድ አልተፈረደብኝም። እንደውም ክሴ ተቋርጦ ነው የተፈታሁትኝ። ስለዚህ ወደ ስራ ገበታዬ መመለስ ይገባኛል ብዬ ጠይቄ ነበረ። ነገር ግን መመለስ አትችም ተብያለሁኝ። ፍርድ ቤት ጉዳዩን እንዲይዝልኝ የክስ ማመልከቻ አስገብቻለሁኝ። እንግዲህ የሚታይ ነው። ግን አሁን ስራ የለኝም። ስራ ፈትቶኝ ነው ቁጭ ያልኩት።
ምን ይሰማሻል?
በጣም ነው የማዝነው። ምክንያቱም ይሄ ነገር እኔ እንደ ወንጀለኛ እንድቆጠር ነው የተደረገው። አንቀጽ የጠቀሰብኝም አንቀጽ የሚያሳየው ወንጀለኛ ሆኜ እንደተፈረደብኝ ነው መስሪያ ቤቴ ራሱ እየተባበረ ያለው። ስለዚህ አቃቢ ሕግ እንኳን የኔን ክስ ትቶት ሳለ የምሰራበት መስሪያ ቤት ግን ፈርዶብኝ ከስራ ያባሮኛል። ይሄ ደግሞ አግባብ አይደለም። እኔ ላይ እንደዚህ አይነት ነገሮች ከተጀመሩ ሌሎችንም እንደዚሁ የዚህ ሕግ ሰለባ ነው የሚሆኑት። ልክም አይደለም እና በጣም ነው ማዝነው።
አቶ አማ መኮንን ይህንን ዘርዝረው ያስረዳሉ።
በአጠቃላይ የህግ ስርዓታችን በህግ የበላይነት ላይ የሚኖረው አሉታዊ እንድምታ ከፍተኛ ነው። በህገ መንግስቱ መከበር ላይም እንደዚሁ የሚኖረው እንድምታ አሉታዊ እንድምታ ከፍተኛ ነው እና የመንግስትን አመራር የጨበጠው ከፍተኛው የአመራር አቅም ይሄ ነገር በህግ የበላይነትም ላይ የሚኖረው አሉታዊ ተጽዕኖ እንደፈለገ ይሁን በህገ መንግስቱም ላይ የሚኖረው እንደዚሁ አሉታዊ ተጽዕኖ እንደፈለገ ይሁን ይላል ብዬ ለመገመት ያስቸግረኛል። ምክንያቱም የዚህ ድምር ውጤት ለሀገሪቷም ለመንግስትም የሚበጅ ስላልሆነ ማለት ነው።
ኢሚግሬሽንና የዜግነት ጉዳዮች መምሪያ በጉዳዩ ላይ አስተያየት እንዲሰጠኝ በተደጋጋሚ ያደረግኩት የስልክ ጥሪ የማይመለስ ነበረ። የመስሪያ ቤቱን አስተያየት ለማግኘት ጥረታችንን እንቀጥላለን። እንደሚታወቀው አቃቤ ሕግ ሶሊያና ሽመልስን፣ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ ማህሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወልደየስ በሽብር ወንጀል ከሷቸው በሐምሌ ወር 2007 ዓ.ም ላይ አቃቤ ሕግ በአምስቱ ተከሳሾች ላይ ክሱን በማቋረጡ ሲፈቱ፣ ቀሪዎቹ አራቱ ደግሞ በፍርድ ቤት ውሳኔ በነጻ ተሰናብተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምሽቱን አብይ ርዕስ አድምጠናል። የመጽሔት ክፍለ ጊዜ ዘገባዎች ወደሚሰሙበት እናልፋለን። በኢትዮጵያ በዝናብ እጥረት የተነሳ በተከሰተው ድርቅ 8.2 ሚሊዮን ሰዎች የምግብ ዋስትና ችግር እንደገጠማቸው የጠቅላይ ሚኒስትሩ የምጣኔ ሀብት አማካሪ አቶ ነዋይ ገብረአብ ለአሜሪካ ድምጽ ሬዲዮ ገልጸዋል። መንግስታቸው የግብርና ምርትና ምርታማነትን ለማሻሻል በሚጥርበት ወቅት የተከሰተው ድርቅ የገበሬዎችን ኑሮ ማወኩንና ኑሯቸው መፈታተኑን የገለጹት አቶ ነዋይ በምርት ላይ የደረሰው ጉዳት በውል የሚታወቀው ሰብል ሲሰበሰብ ነው ብለዋል። ከዚሁ ጋር በተያያዘ የዓለም አቀፍ የግብርና ምርምር ተቋም ኢፍፕሪ ኢትዮጵያን ጨምሮ በዓለም ዙሪያ ረሃብና የምግብ እጥረትን በሚቀጥሉት 10 ዓመታት ፍጻሜ ለማበጀት ኮምፓክት 2025 የተባለ መርሃ ግብር ጀምሯል። በዋሽንግተን ዲሲው የምግብ ዋስትና መርሃ ግብር ላይ የተሳተፉትን አቶ ነዋይ ገብረአብን ያነጋገራቸው ሄኖክ ሰማእግዜር ነው።
አቶ ነዋይ ገብረአብ የኢትዮጵያ ጠቅላይ ሚኒስትር የምጣኔ ሀብት አማካሪ፣ በቅድሚያ ከአሜሪካ ድምጽ ሬዲዮ ጋር በመነጋገሮት አመሰግናለሁኝ። እንግዲህ ዛሬ እዚህ ኢፍፕሪ ዓለም አቀፍ የግብርናና የምግብ ጥናት ምርምር ተቋም ከተለያዩ የዓለም ሚኒስትሮችና አማካሪዎች ጋር ስትወያዩ ነበረ በምግብ ዋስትና ዙሪያ። በዚህ ዙሪያ የተነጋገራችሁት ዛሬ እርስዎ ያሳለፉት ነጥብ ምንድን ነው?
ውይይቱ እርግጥ እንዳነሳው ስለ ምግብ ዋስትና ነው፣ ጠቅለል ባለመልኩ ግን በተለይም ደግሞ ስለ ረሃብ ነው። ኢፍብሪ ኮምፓክት 2025 የሚል አዲስ ፕሮግራም ዘርግቷል። ይህን ፕሮግራም ሲዘረጋ አራት ሀገሮች መርጠዋል። አራቱ ሀገሮች ባንግላዴሽ፣ ኢትዮጵያ፣ ሩዋንዳ እና ማላዊ ናቸው። እና ይሄ ፕሮግራም በ2025 ዓላማው ምንድን ነው? ረሃብን ለማጥፋት ነው። ረሃብ ለማጥፋት ይባላል እንዳነጋገር ግን ዜሮ ረሃብ ያለበት ደረጃ ይቅርና ታላቂ ሀገሮች የሰለጠኑ ሀገሮችም አልደረሱም። ስለዚህ ረሃብን ለማጥፋት ብለን ስንነጋገር ሁሉም ዜጋ የሚፈልገውን ሁሉ በልቶ ጠግቦ ያድራል ማለት አይደለም። ነገር ግን ዝቅተኛ መጠን ያለው ሰው ብቻ ተርቦ ወይም የረሃብ ችግር ኖሮት 90% ከረሃብ ከተላቀቀ ትልቅ አቺቭመንት እንደሚቆጠር ነው የምናምነው።
ይሄ መርሃ ግብር ኢትዮጵያን በምን ያግዛል ሌሎችንም ሀገሮች?
እንደምታውቀው በፈረንጆች አቆጣጠር 2015 ሲያልቅ MDGs የሚባሉ ነበሩ። 7-8 ዓላማዎች ነበሩት። እነዚህ ዓላማዎች መኖራቸው ስምምነት በዓለም ደረጃ ስለነበረ ብዙ አገሮች ጥረት አድርገዋል። ስለዚህ ይሄኛውም ቢሆን ኮምፓክት 2025 ያነሳሳል ነው ዋናው ቁም ነገሩ። አገሮችን ያነሳሳል።
በምርምር ነው የገንዘብ እርዳታ አለው። ከማነሳሳቱ ውጪ ምን ተግባራዊ ሁኔታዎች ተቀምጠዋል?
ኢፍብሪ ማገዝ የሚችለው በምርምር ነው። የገንዘብ እርዳታ መስጠት የሚችል ድርጅት አይደለም።
ስለዚህ በምርምር ነው የሚሰሩት ማለት ነው። ኢትዮጵያ ውስጥ በአሁኑ ጊዜ በኤልኒኞ የተነሳ ድርቅ ተከስቷል። ምን ያህል ሰዎች ናቸው በዚህ ዙሪያ የተጎዱት? የኢትዮጵያ መንግስትስ እንግዲህ አጠቃላይ የምጣኔ ሀብቱ ግብርና ሰፊ ድርሻ የሚይዝ ስለሆነ በኢትዮጵያ መንግስት በኩል ይህንን ሁኔታ ለማህበረሰቡ እርዳታም ለማድረስ ሆነ በምጣኔ ሀብት አጠቃላይ የምጣኔ ሀብት እድገቱን ደግሞ እንዳያስተጓጉል ምን አይነት እርምጃዎች ይወሰዳሉ?
ኤልኒኖ የኢትዮጵያን የግብርና ኢኮኖሚ ክፉኛ ተፈታትኖታል። የጉዳቱ መጠን ማለትም የግብርና ምርት በምን ያህል እንደሚቀንስ በውል የሚታወቀው አሁን አይደለም። በውል መታወቅ የሚችለው ምናልባት ወደ ጥር የካቲት ገደማ ነው። ያለው ምርት ታጭሎ ሲለካ ሲታወቅ በምን ያህል ቀነሰ፣ የት ቦታ ቀነሰ የሚባለውን አስተማማኝ በሆነ መንገድ ማወቅ እንችላለን። ይሁንና እስከዛ ድረስ አይጠበቅም። ስለማይጠበቅ በየወረዳዎች ያላቸውን ግምት ለማዕከላዊ መንግስት ሰብስበው ሰጥተው አሁን በመንግስት በኩል ያለው አሃዝ 8.2 ሚሊዮን ህዝብ የምግብ ዋስትና ችግር ውስጥ ሊወድቅ እንደሚችል ነው የሚታወቀው። ይህንን ለመቋቋም መንግስት በተቻለ መጠን ጥረት እያደረገ ነው።
የዓለም አቀፍ እርዳታዎችም ጥሪ አለ። በሀገር ውስጥ መንግስቱ የሚያደርገው እንቅስቃሴ አለ። ምን ያህሉ ፍላጎታችሁ ምን ያህል ነው? የተሟላላችሁ እስካሁን ወይም ቃል የተገባው ምን ያህል ነው?
ይህ አይነት ዝርዝርኝ አላውቅም፣ አሃዙን አላውቅም።
እንግዲህ እንደዚህ አይነት ሁኔታ በሚመጣ ጊዜ ግብርና ሰፊ ድርሻ ባላቸው ምጣኔ ሀብቶች ሊያስከትል የሚችለው ጫና የሚታወቅ ነው። የምጣኔ ሀብት እድገቱን ዝቅ እንዳያደርገው ወይም ደግሞ ፍጥነቱን እንዳይቀንሰው ምን ማድረግ ይቻላል? እንደው በተግባርም ሆነ በቲዮሪ በልምድ የምታውቁት ከዚህ ቀደም እርስዎ ከጠቅላይ ሚኒስትር መለስ ዜናዊ ጊዜ ጀምሮ በኢትዮጵያ ምጣኔ ሀብት አማካሪነት ሰርተዋል። በ2003 እንደ አውሮፓውያን አቆጣጠር ድርቅ ተከስቶ ነበር። በ2011 እንደዚሁ ተመሳሳይ። በዚያ ጊዜ የነበራችሁ ተሞክሮ ምንድን ነው? አሁን ከተሞክራችሁ ተምራችሁ የምትሰሩት ስራ ምንድን ነው?
ይሄ ጥሩ ጥያቄ ነው። ባለፉት 10-12 ዓመታት ግብርናውን የኤልኒኖ አይነት የክላይሜት ቼንጅ ግፊት መቋቋም እንዲችል በተወሰነ ደረጃ ብዙ እርምጃዎች ተወስደዋል። ዋናው ቁም ነገር ግን የጥያቄ በግለሰብ ገበሬ ደረጃ ያለው ምርት ዝቅ እንዳይል ምን ተደርገዋል ነው። ይህ እንግዲህ 100% የውሃ እጥረት ሲመጣ መቋቋም አይቻልም። ነገር ግን የሚወርደውን ከላይ የሚወርደውን የዝናብ ውሃ በተቻለ መጠን ቋጥሮ ይዞ ለምርት ደጋፊ እንዲሆን የተለያዩ ዘዴዎች አሉ። ቦዮች ይቆፈራሉ። ኮንቱር ፋርሚንግ የሚባል አሰራር አለ። የኮንቱር ፋርሚንግ አሰራር ይደረጋል። ቴሬሲንግ አለ። እነዚህ ሁሉ ተዳምረው ያቺ ጠብ ያለችው ውሃ በተቻለ መጠን ሳትባክን ምርትን ማሳደግ እንድትችል የሚረዱ እርምጃዎች ናቸው።
የኢትዮጵያ ጠቅላይ ሚኒስትር የምጣኔ ሀብት አማካሪ አቶ ነዋይ ገብረአብ ከቪኦኤ ጋር ያደረጉትን ቃለ ምልልስ በድረገጻችን voanews.com እና በፌስቡክ ቪኦኤ አምሃሪክ ላይ እንዲሁም በቪዲዮም ጭምር ለመከታተል ትችላላችሁ።
ሁለተኛው የትንታኔ ርዕስ ላይ ደርሰናል። በተለያዩ የማላዊ እስር ቤቶች የሚገኙ ኢትዮጵያውያን ፍልሰተኞች በቅርቡ ወደ ሀገራቸው እንደሚጓጓዙ IOM ዓለም አቀፉ የፍልሰተኞች ድርጅትና ማላዊ የሚገኙ ኢትዮጵያውያን ለቪኦኤ ገልጸዋል። ይሄ የተገለጸው ዋና ጽህፈት ቤታቸው ኬንያ ናይሮቢ የሆነውና ማላዊንም የሚያካትቱት አምባሳደር ዲና ሙፍቲ በትላንት ሁለት ማላዊ ተገኝተው እዚያ ለሚገኙ የIOM የድንበር የለሽ ሐኪሞች ድርጅትና ለኢትዮጵያ ማህበረሰብ አባላት ባረጋገጡበት ወቅት ነው። አዲሱ አበበ ተከታትሎታል።
ስቲቨን ስቶሼ ማላዊ የሚገኘው የIOM ማለት ያለም አቀፉ የፍልሰተኞች ድርጅት ኃላፊ ናቸው። በትላንት ሁለት ማላዊ ውስጥ ከአምባሳደር ዲና ሙፍቲ ጋር በተገናኙበት ወቅት ፍልሰተኞቹን በሚመለከት የተካሄደውን ሁኔታ እንዲህ ሲሉ ገልጸውልኛል።
We met at one of the Ethiopian restaurants. The ambassador was there.
በአንድ የኢትዮጵያ ሬስቶራንት ውስጥ ከአምባሳደሩ ጋር ስንገናኝ አንዳንድ የኢትዮጵያ ማህበረሰብ አባላትም ነበሩ እና በቅርቡ አውሮፕላን ልከው እንደሚያጓጉዟቸው የጉዞ ሰነድ ለሌላቸውም አንድ ሰው ይዞ እንደሚመጣ ገልጸውልናል። እንግዲህ ይህ ሁሉ በቀጣዮቹ ቀናት ሁሉም ፍልሰተኞች በሰላም ወደ ሀገራቸው እንደሚሄዱ ተስፋ እናደርጋለን።
ሁሉም ፍልሰተኞች ወደ ሀገራቸው እንደሚጓጓዙ ይፋ የተደረገውን ዜና ከኤምኤስኤፍ ማለት ድንበር የለሽ ሐኪሞች ድርጅት የማላዊ ምክትል ኃላፊ ኒኮሌት ጃክሰን የስልክ መልእክትም ዛሬ ጠዋት ተረድተናል። ይሁንና ሚስ ኒኮሌትን ለጊዜው በስልክ ማግኘት አልተቻለም። ከማላዊ ለመስክ ስራ ወጣ ብለዋል ተባለ። ወደ ሚስተር ስቲቨንስ ስንመለስ ለመሆኑ በአሁኑ ወቅት ስንት ፍልሰተኞች ናቸው ወደ ሀገር የሚሄዱት? ሁሉም በአንድነት ነው የሚሄዱት? ከሆነስ መቼ ብዬ ነበር።
As a rough calculation, I think including the 56 new arrivals, we
በግምት ለመናገር በቅርቡ የተደባለቁትን 56ቱን ጨምሮ ወደ 279 ይሆናሉ። አምባሳደሩ እንደገለጹልን ከሆነም አዎ፣ ሁሉም በአንድ ጊዜ ነው የሚጓጓዙት። መቼ ለሚለው ግን በትክክል መናገር ባይቻልም በቅርቡ ይሆናል ላለሁ።
ከዚህ ቀደም ይሄንን ጉዳይ ስንዘግብ በተለያዩ ቦታዎች ኢትዮጵያውያን ፍልሰተኞች ታስረዋል ነበር ያልነው። አሁን ከስንት ቦታዎች ነው ወደ ኢትዮጵያ የሚመለሱት?
They are in different places, but the majority of them is here in the Norway.
በተለያዩ ቦታዎች ነው ያሉት። ብዙዎቹ ግን ሊሉንጌ ውስጥ ናቸው። በሌሎች አንድ ሁለት ቦታዎችም የታሰሩ አሉ። ሁሉም በአንድነት በአንድ ጊዜ እንደሚሄዱ ነው አምባሳደሩ የገለጹልን። መቼ ለሚለው ግን በቅርቡ ይሆናል ከማለት ያለፈ ትክክለኛ ቀን መናገር አልችልም።
በማላዊ የIOM ዳይሬክተር ሚስተር ስቲቨን ስቶርሺ አመሰግነውታለሁ።
I have to say thank you to our donors PRM. I have to say thank you to our colleagues in Nairobi, IOM in Pretoria.
ለጋሾቻችንን በሙሉ ናይሮቢ የሚገኙ ባልደረቦቻችንን ደቡብ አፍሪካ ፕሪቶሪያ የሚገኙ የIOM አባላትን ድንበር የለሽ ሐኪሞችን የኢትዮጵያንና የማላዊ መንግስት እንዲሁም ማላዊ የሚገኙ የኢትዮጵያ ማህበረሰብ አባላትን ላመሰግን ወዳለሁ።
በዚህ ዘገባ ሁሉም ባይሆኑም አንዳንዶቹ ማላዊ የሚገኙ የኢትዮጵያ ማህበረሰብ አባላት ተጠቅሰዋል። እኛ ደግሞ ይህን ማላዊ ታስረው የሚገኙ ኢትዮጵያውያን ፍልሰተኞችን ዘገባ ስንሰራ ከጀምሩ ምንጫችን አንዷ የኢትዮጵያ ማህበረሰብ አባል ወይዘሮ ይሁዲት በላቸው ነበሩ። ወደ አገራቸው እንደሚመለሱ ፍልሰተኞቹ ሲነገራቸው ደስተኛ የመሆናቸውን ያህል እነሱም ደስተኞች ናቸው ብዬ ገምታለሁ። እስር ቤቶቹ በመገኘት ምግብ፣ አልባሳት፣ የተለያዩ ነገር በማቅረብ ረድተዋልና። ትናንት ከአምባሳደር ዲና ሙፍቲ ጋር የተካሄደው ውይይት ምን ይመስል ነበረ? አምባሳደሩ ስለ ፍልሰተኞች ውስጥ ምን አሉ ብዬ ነው የጠየኳቸው ወይዘሮ ዩዲትን።
የውይይትና እራትም ጭምር አብረን ተካፍለናል። በጣም ደስ የሚል ዜና ይዘውልን ስለመጡ በጣም ከሚገባው በላይ ደስ ብሎናል። እኛም ራሳችን ዛሬ ባት ማለት ነው እስር ቤት ሄደን ልጆቹ በምን አይነት እንትን ላይ ጉጉት ላይ እንዳሉ ስለምናቅ ሄደን መልካም ዜናውን አብሰረናቸው
ዛሬ ጠዋት።
ምክንያቱም ባሉበት ሁኔታ ብዙ ተስፋ የመቁረጥ ነገር ስላለ፣ ብዙ መጨነቅ ነገር ስላለ ያንን ለማነቃቃትም ጭምር ነው ጠዋት ሄደን የነበርናቸው። ከደስታቸው ብዛት የተነሳ እየተንበረከኩ መሬት ይስሙ ነበር። ደስ የሚል ዜና ነው። የኢትዮጵያ መንግስት ተስማምቷል። ያሉትን በሙሉ በአጠቃላይ በአንድ ጊዜ አውሮፕላን ልኮ ለማንሳት ነው የተስማማ ነው ብለውናል አምባሳደር። በጣም ደስ ብሎናል። ደስ የሚል ነገር ነው። ያው ድካማችንም ድፋታችንም እኛ ይሄ የሚደረገው ነገር ይቋረጣል በሚል አይደለም። ሊቀጥል የሚችል ይሆን ነገር ሊሆን ይችላል አናውቅም። ካየናቸው ነገሮች አንጻር ነው ማውራው። ነገር ግን እኛ ለእነዚህ ለ200+ ናቸው እነሱን ብቻ ተመልሰው ሀገራቸው ይግቡ። ከዛ በኋላ ያለውን እግዚአብሔር ያውቃል። ከሳቸው ጋራም ይህን ነገር የሚቋረጥበትን መንገድ ያው በመንግስት ደረጃ እንዲታሰብበት ሀሳብ ሰጥተናል። 10 ሰዎች እንሆናለን። ትላንት ማታ ከሳቸው ጋር የተገናኘ ነው። እንግዲህ አንዳንድ የሚስተካከሉ ነገሮች፣ መጓጓዣ ሰነድ የሌላቸው አሉ። እሱን ቶሎ ብሎ IOM ነገሩን ያመቻቻል። ከዛ በኋላ እንግዲህ ይሄዳሉ። ያንን እንግዲህ እንጠብቃለን የሚሄዱበትን የምንሸኝበትን ቀን።
አመሰግናለሁ ወይዘሮ ዮዲት። ይህን ዘገባ በተመለከተ አምባሳደር ዲና ሙፍቲን ነበር ለማናገር ያቀድነው፣ ግን ዛሬ በአሁኑ ሰዓት ወደ አዲስ አበባ እየተጓዙ ናቸው ስለተባለ ለሌላ ጊዜ ምናልባትም ተጠቃለው ሲገቡ ለማነጋገርና ስለተደረገው ጥረትም እንዲያወጉን ለማድረግ እንሞክራለን። ለአሁኑ ሰላም።
ይህ የአሜሪካ ድምጽ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
ቆንጂት ታየነን። ከእናንተ ወደ ደረሱን አስተያየቶች እናልፋለን።
ሄሎ፣ ጤና ይስጥልኝ የቪኦኤ አዘጋጆችና እድምተኞች በሙሉ። በስላሴ ታደሰ ከካናዳ ነው የምደውለው። ሰሞኑን በሴት እህቶቻችን ሹፌርነትና አስተናጋጅነት ከኢትዮጵያ ተነስቶ ወደ ባንኮክ ያደረገውን በረራ በተመለከተ ነው። በጣም ደስ የሚል ዜና ነው። እኔ በግሌ በጣም ወድጄዋለሁ። እሰየው ነው የሚያስብለው። በዚህ አጋጣሚ ደግሞ ቀዳማዊት እመቤት ለመጀመሪያ ጊዜ ነው የኢትዮጵያ ቀዳማዊት እመቤት ድምፅ ስሰማ በቪኦኤ ላይ። ስለዚህ የቪኦኤ አዘጋጆች አንድ ቀን ፕሮግራም ይዛችሁ እኚህን ቀዳማዊ እመቤት አንዳንድ ጥያቄዎችን ምን እንዳሰቡ ምን እንደሚያደርጉ ለሴቶችም ለማንኛውም ህብረተሰብ አንዳንድ ጥያቄዎች የምታደርጉላቸው ጥሩ ነው። ምክንያቱም በውጭ ሀገር የሚገኙ ቀዳማዊ እመቤቶች አንዳንድ የበጎ አድራጎት ስራ ላይ ይሳተፋሉ እና እኚህስ የኢትዮጵያ ቀዳማዊ እመቤት ምን ሀሳብ አላቸው? ከህዝብም ጥያቄ የሚቀበሉ ከሆነ ይሄንም ሳምቻችሁ ጥሩ ነው እላለሁ። አመሰግናለሁ።
ሀሎ ቪዎች፣ በቅድሚያ የከበረ ሰላምታ ያቀርባለሁ። የቅማንት ብሔረሰብን አስመልክቶ ወይዘሮ አበባ ከአሜሪካን የቅማንት ብሔረሰብ በመሆናቸው አንቀጽ 39 ይመለከተዋል ማለታቸው ሰማሁ። ወይዘሮ አበባ ተፈሪ የኮሚኒዝምን የከሰረ ሂሳብ ለማወራረድ የግል ጥያቄ ማንሳታቸው ከእውቀት ከስሜት ከየዋነት ራስን ለማሳወቅ ግራ የሚያጋባ ነው። ለሁሉም ኢትዮጵያ አንድነች። በእርግጥም ኢትዮጵያ አንድነች። የሚያስፈልገን ተቻችሎ ተከባብሮ እንድንኖር የሚያስችል ህገ መንግስት፣ የራሳችን በራሳችን ኃይል የሚመጣ ኃይል በኃይል የሚመጣ የማስጠበቅ መብትን የማስጠበቅ ጉዳይ እንጂ በሆነ ባልሆነው መሳቂያ መሳለቂያ ከመሆን እግዚአብሔር ይጠብቀን። ማን ነው አደራጁ? ማን ነው የብሔር መብት አስጠባቂ? መልስ ያስፈልገዋል። ለሁሉም ሊገባን የሚገባው ነገር በኩርፊያ በተለያየ አናደር ራሴን ለማሳወቅ የሚደረገ እንቅስቃሴ ህብረተሰባችን ኢትዮጵያን አሁን ካለችበት ማቅ የበለጠ ወደ ኋላ የሚያስቀራትና የመበታተን ጉዳይ ነው። እኔም ራሴ ቅማንት ብሔረሰብ ነኝ። ግን እንደ ወገራ በግ፣ እንደ ድንቢያ በግ ወይም ደግሞ የትም ቦታ እንደሚመጣው የአካባቢው በግ ምልክት ካልተደረገበት በስተቀር እኛ ማን ቅማንት ማን አማራ እንደሆነ ለማወቅ እጅግ የሚያስቸግር ነገር ነው። አደራጁ ማን ነው የሚለውን ነገር በጥንቃቄ ልናውቅና ሊገባን ያስፈልጋል። አመሰግናል ቢዎች።
አድማጮች አሁን 3 ሰዓት ከ34 ደቂቃ መሆኑን ነው የስቱዲዮ ሰዓታችን የሚያሳየን። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል።
በተለያዩ ርቀቶች 27 የዓለም ክብረ ወሰኖችን የሰበረውና በቅርቡም የምንጊዜውም የዓለም ምርጥ አትሌት ተብሎ የተመረጠው ኃይሌ ገብረስላሴ ከነገ በስቲያ እሁድ በይፋ ከአትሌቲክሱ ዓለም ይሰናበታል። ኃይሌ ስንብቱን የሚያደርገው እሁድ ዕለት አዲስ አበባ ላይ በሚካሄደው ታላቁ ሩጫ በመሳተፍ እንደሚሆን ታውቋል። እስክንድር ፍሬው ተከታዩን አስተላልፏል። Haile Gebrselassie writes yet another chapter in the most astonishing distance running career.
ዛሬ በሂልተን ሆቴል የተካሄደው ስነ ስርዓት የረጅም ርቀት የሩጫ ንጉስ ኃይሌ ገብረስላሴ የተወደሰበት ነው። የቀረቡ ዝግጅቶች የተደረጉ ንግግሮችም ይሄንን አንጸባርቀዋል። የቀድሞው የታላቁ ሩጫ በኢትዮጵያ ስራ አስኪያጅ እንግሊዛዊው ሪቻርድ ነሩርከር የኃይሌ ስኬት ተወዳዳሪ እንደሌለው ነው ያብራራው።
24 years 61 Ethiopian national records 2 Olympic gold medals 8 world championship titles
በ24 ዓመታት ውስጥ 61 የኢትዮጵያ ብሔራዊ ክብረ ወሰኖችን አሻሽለሃል። 2 የኦሎምፒክ ሜዳሊያዎች አግኝተሃል። 8 ጊዜ በዓለም ሻምፒዮናም አሸንፈሃል። 9 የትላልቅ ከተሞች መሃል ማራቶንም አሸንፈሃል። 27 የዓለም ክብረ ወሰኖችም ሰብረሃል። የተከስኳቸው ቁጥሮች ትክክል እንደሆኑ ተስፋ አደርጋለሁ። ኃይሌ ይህንን ብዙ ጊዜ ነግሬሃለሁ። እኔ ብቻ አይደለሁም፣ አትሌቲክስ ውስጥ ያሉ አብዛኞቹ ሰዎች ሊሉ እንደሚችሉት አንተ ምን ጊዜም ታላቅ የረጅም ርቀት ሯጭ ነህ።
ኃይሌ ገብረስላሴ እንደ ሯጭ ከሰዎች አይን መግባት የጀመረው እንደ አውሮፓውያን አቆጣጠር በ1991 በጃን ሜዳ በተካሄደው አገር አቋራጭ ውድድር ነው። የዚያን ጊዜው የ17 ዓመት ወጣት ኃይሌ ውድድሩን አላሸነፈም። ተስፋ የሚጣልበት ፉክክር ማድረጉ ግን ያኔ ከሆላንድ የመጡትን መልማይ ዮስ ሄርመንስን ትኩረት ሳበ። እድሎች ተከፈቱ፣ እርሱም ተጠቀመባቸው። ከዚያ በኋላ የሚያቆመው አልነበረም። በጃን ሜዳው ውድድር ከተመለከቱት ጊዜ ጀምሮ እስካሁንም ማናጀሩ ሆነው ለዘለቁት ዮስ ሄርመንስ የዚህ አትሌት ድሎች ከልባቸው አይጠፉም።
ያሸነፈባቸው ብዙ የማይረሱ አስደናቂ ጊዜዎችም ነበሩ። በሀገሬ በሆላንድ ሄንግሎ የሰበረው የመጀመሪያው የዓለም ክብረ ወሰን፣ በዚቹ ከተማ በሚገርም ሁኔታ የዓለም ክብረ ወሰንን ያሻሻለበት ሌላው የ5000 ሜትር ውድድርም እንደዚሁ ይታወሱኛል። እርግጥ ሁሉም ሰው ኃይሌ ፖልቴርጋትን ቀድሞ ስላሸነፈበት የሲድኒው 2000 ኦሎምፒክስ ይናገራል። በዚህ በሲድኒ ኦሎምፒክ ያሳየው ብቃት የሚያስገርመው ለምንድን ነው? ጉዳት ላይ ያለ ያሳየው መሆኑ ነው። ለበርካታ ወራት ልምምድ አላደረገም። እንዲያውም ፊንላንድ ውስጥ ቀዶ ጥገና ሊደረግለት ከዶክተር ጋር ቀጠሮ ነበረን። ይህም ሆኖ እሱ በዚያ ኦሎምፒክ ለሀገሩ ለመሮጥ ወሰነ።
ኃይሌ ከአትሌቲክስ እንደሚሰናበት ይፋ ያደረገው ባለፈው ግንቦት በእንግሊዝ ማንቸስተር ከተማ በተካሄደ ውድድር ላይ ነው። ይህንን ውሳኔውን ዛሬ ለቪኦኤ አብራርቷል።
ባለፈው ጊዜ እንትን ላይ እኮ አናውንስ አድርጌያለሁ፣ ግን እዚህ በሀገር ውስጥ ደግሞ የሀገር ውስጥ ደግሞ በህዝብ ፊት የማደርገው ነገር የግድ ይለኛል። ከዚህ ደግሞ የተሻለ ቦታ የለም። አይተው እንደሆነ በጣም ለየት ያለ ውድድር ስለሆነ በዚህ 15ኛም ዓመት የምናከብርበት ስለሆነ እንግዲህ ያው ዞሮ ዞሮ ትንሽ እንትንም ለመፍጠር ያህል ነው አጋጣሚን ተጠቅሞ።
ውስጥህ የሚቀረው ትዝታ የትኛው ድልህ ነው? ከዚህ እስከዚህ በፊት በብዙ በርካታ ውድድሮች አሸንፋል።
ሲድኒ 2000 የማይረሳ ውድድሬ ነው። ከዛም ደግሞ እንደሰማኸው በተለያየም ቦታ ያደረግኳቸው እንደ ትዝታዎቼ ናቸው፣ ግን ሲድኒን የሚያህል የለም።
ሲድኒ ለምን?
አይ ብዙ ነገሮች አሉት። ራሱ ውድድሩ በጣም የቀረበ ነው። በጣም በርካታ ነገሮች አሉ እና በዛ ነው ሲድኒን ሁሌ እንደ ትልቅ ቦታ የሚወስደው።
በዚህ ቀን ላይ ሆነ አሁን የመጨረሻ ውድድርን ለማድረግ እየተዘጋጀ ለአድናቂዎች፣ በአጠቃላይ አትሌቲክሱን ሲደግፉ ለነበሩ አድናቂዎች በሙሉ ለኢትዮጵያውያን ምንድን ነው መልእክት?
ምስጋና ነው። ይህንን ያህል አመት እንድቆይ ያደረገኝ አሁን ሰው ጠንክሮ በመስራት ምናምን ምናምን ይላል። እኔ አድናቂዎቼ፣ ደጋፊዎቼ፣ ቤተሰብ ቤተሰቦች እነዚህ ሁሉ ናቸው ለእኔ እዚህ ድረስ ያመጡኝ። ምናልባት እኔ ምክንያት ልሆን ይችላል እንጂ እነዚህ ሁሉ ህዝብ በሞራል ባይሰጥክ፣ ህዝብ ባይደግፍክ፣ ቤተሰብ ባይደግፍክ የት ደርሳለህ? የትም አትደርስም። ሞራልን የመሰለ ነገር የለም። ኋላ እንኳን እየቀረ ሞራል ከተሰጠህ እኮ ፊት ነህ የምትለው እና በዚህ አጋጣሚ በጣም አድርጌ ነው የማመሰግናቸው ሁሉንም ለዚህ ላበቁኝ።
ኃይሌ በዚህ ስኬቱ ከሁለት የእንግሊዝ ዩኒቨርሲቲዎች የክብር ዶክትሬት ዲግሪ አግኝቷል። በአዲስ አበባ ከተማ የሚገኝ ዋና መንገድም በስሙ ተሰይሟል። በራሱ በኃይሌ ገብረስላሴ የተጀመረውና የሚመራው ታላቁ ሩጫ በኢትዮጵያ የፊታችን እሁድ 15ኛ ውድድሩን ያካሂዳል። ኃይሌ ከአትሌቲክስ የሚሰናበተውም በዚህ ውድድር ከሚሳተፉ ሌሎች 40 ሺህ ሰዎች ጋር በመሮጥ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
A world record yet again is his. 12 months ago, he broke the world record in the streets of the German capital. He comes towards the line now. The 2 hours and 4 minutes barrier beckons. The line is just yards away. Haile Gebrselassie writes in another chapter in the most astonishing distance running career in history.
ተከታዩ ቅንብር ደግሞ ኢትዮጵያ በጋዜጦች ይሆናል። አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዓለም የምግብ ፕሮግራም ለጋሽ ሀገሮች ለኢትዮጵያ ችግር በጊዜ መድረሳቸውን አሞገሰ። የኢትዮጵያ መንግስት ተጨማሪ ስንዴ እንደሚገዛ አስታወቀ። የሳይበር ወንጀል አፍሪካ ላይ የተደቀነ ትልቁ አደጋ መሆኑ ተገለጸ የሚሉት ርዕሶች ነው በዛሬው ፕሮግራማችን የምናቀርበው። የዓለም የምግብ ፕሮግራም ዋና ለጋሽ ሀገሮች በጊዜ ረድኤት በማቅረባቸው በሶማሌ ክልል 1.5 ለሚሆኑ ሰዎች በያዝነው ወር የምግብ እርዳታ ማከፋፈል እንደሚጀምር ማስታወቁን የተባበሩት መንግስታት ድርጅት የዜና ማዕከል ገልጿል። እጅግ በድርቅ በተጎዱት ቦታዎችም ከ700,000 በላይ የሆኑ ልጆችና የሚያጠቡ እናቶች የተመጣጠነ ምግብ እንዲያገኙ የመርዳቱን ተግባር እንደሚያፋጥን መግለጹንም የዜናው ማዕከል ጠቁሟል። የተባበሩት መንግስታት ድርጅት የምግብ አገልግሎት በድርቅ የተጎዱት ሰዎች የከፋ ሁኔታ እንዳይገጥማቸው የምግብ ረድኤት ማፋጠን እንደሚያስፈልግ አስገንዝቧል። ይሁንና እስካሁን ባለው ጊዜ ከሚያስፈልገው የ228 ሚሊዮን ዶላር ባጀት በእጁ የገባው 7% ብቻ እንደሆነ የምግብ አገልግሎት ማስረዳቱን የዜናው ማዕከል ገልጿል። ረድኤት የሚያስፈልጋቸው ሰዎች መጀመሪያ ላይ ከነበረው 2.5 ሚሊዮን ባለፈው ወር ወደ 8.2 ሚሊዮን ከፍ ማለቱን አስታውቋል። በመጪው ወር ማብቂያ ላይ ረድኤት የማከፋፈሉን ተግባር ለማቆም ሊገደድ ይችላል የሚል ስጋት እንደነበረው የምግብ አገልግሎቱ ገልጾ ካናዳ፣ ኖርዌይ፣ ስዊድን፣ ስዊዘርላንድ እና የተባበሩት መንግስታት ድርጅት የአስቸኳይ ጊዜ እርዳታ ክፍል በሰጡት ምላሽ ምክንያት ችግሩ ሊወገድ እንደቻለ የዓለም የምግብ ፕሮግራም መግለጹን የዜናው ማዕከል ጠቁሟል። የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅትም በ17 ሚሊዮን የሚገመት መዋጮ ማቅረቡን ጨምሮ ገልጿል። እነዚህ ለጋሽ ሀገሮች ለወቅቱ ቀውስ በመድረስ እጅግ የሚደነቅ አመራር አሳይተዋል። ወደር የሌለው የልገሳ አስተዋጽኦአቸው ሰዎች ኤልኒኖ በተባለው የአየር ለውጥ ምክንያት የተባባሰውን ቀውስ ለመወጣት ያስችላቸዋል ሲሉ በኢትዮጵያ የዓለም የምግብ ፕሮግራም ተወካይ ጆን አይሊፍ ማሞገሳቸውን የድርጅቱ የዜና ማዕከል ድረገጽ ጠቁሟል። ይህ ረድኤት የኢትዮጵያ መንግስት 192 ሚሊዮን ዶላር መድቦ በሌሎች አካባቢዎች ከሚያካሄደው የረድኤት ማከፋፈል ተግባር ጋር ተዳምሮ ህይወት እንደሚያተርፍ ድርጅቱ ማስገንዘቡ አልቀረም። ያም ሲባል ግን ከመጪው ጥር ወር አንስቶ የስድስት ወራት ጊዜ ድረስ ከፍተኛ ረድኤት ማስፈልጉ እንደማይቀር ጠቁሟል። የዓለም የምግብ ድርጅት ከኢትዮጵያ መንግስት ጋር ሆነው በትንሹ 6 ሚሊዮን ለሚሆኑ ሰዎች ረድኤት ለማቅረብ ተዘጋጅተናል ማለቱን የዜናው ማዕከል ጠቅሷል። ሮይተርስ የዜና አገልግሎት በበኩሉ ኢትዮጵያ ውስጥ የተከሰተውን የከባድ ድርቅ ችግር ለመወጣት ሲል የኢትዮጵያ መንግስት ተጨማሪ ስንዴ ለመግዛት ለጨረታ ክፍት ያደርጋል ተብሎ እንደሚጠበቅና እስካሁን ባለው ጊዜ 1 ሚሊዮን ቶኖች የሚሆን ስንዴ እንዳስገባ የመንግስት ቃል አቀባይ አቶ ጌታቸው ረዳ መናገራቸውን ዘግቧል። የሰብአዊ ረድኤት ድርጅቶች እንደሚሉት ኢትዮጵያ የድርቁን ቀውስ ለመወጣት የሚያስፈልጋት ገንዘብ 600 ሚሊዮን ዶላር ይሆናል። እስከ መጪው ታህሳስ ወር ባለው ጊዜ ውስጥ 350 ሺህ የሚሆኑ ልጆች በምግብ እጥረት ምክንያት ሕክምና ያስፈልጋቸዋል ተብሎ እንደሚጠበቅ የተባበሩት መንግስታት ድርጅት መግለጹን ሮይተርስ የዜና አገልግሎት ላይ የወጣ ዘገባ ጠቁሟል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ያወጣው ዘገባ ደግሞ በሳይበር የሚፈጸም ወንጀል መጪው ትልቁ የአፍሪካ አደጋ እንደሚሆን ጠበብት ይናገራሉ ይላል። አፍሪካ ውስጥ ሰዎች የኢንተርኔት ተደራሽነት እያገኙ ሲሄዱ መንግስታትና የንግድ ተቋማትም የድረገጽ አገልግሎቶቻቸውን እያበራከቱ ናቸው። ይሁንና ድረገጾች ምን ያህል አስተማማኝ ናቸው የሚል ጥያቄ እየተነሳ መሆኑን ዘገባው አውስቷል። ለምሳሌ ኬንያ ውስጥ በቅርቡ የወጣው የሳይበር ጸጥታ ዘገባ የንግድ ተቋማት በየአመቱ 146 ሚሊዮን ዶላር የሚሆን ገንዘብ በሳይበር ላይ በሚፈጸም ወንጀል እያጡ መሆናቸውን ይገልጻል። አንድ ኬንያዊ የሳይበር ጸጥታ ተንታኝ በ15 ደቂቃዎች ውስጥ በዳታቤዝ ወይም በመረጃዎች ስብስብ ውስጥ ሰርስሮ ገብቶ የአስተዳዳሪውን የይለፍ ቃል ለውጦ የራሱን ሰነድ እንዳስቀመጠበት ማየቱን የቢቢሲው ጋዜጠኛ ገልጿል። ይህ ተግባርም በመላ አፍሪካ የሚከናወን ወንጀል መሆኑን አክሎ ጠቁሟል። ደግነቱ ይህ ባለሙያ ክህሎቱን ለወንጀል ሳይሆን ኩባንያዎች የሳይበር ስርቆት እንዳይፈጸምባቸው ለማማከር ነው የሚጠቀምበት። ሳንዴ ታይምስ የተባለው የደቡብ አፍሪካ ጋዜጣ በዘገበው መሰረት ደቡብ አፍሪካ ውስጥ የድረገጽ ሰርሳሪዎች ባለፈው ጥቅምት ወር ብቻ በሀገሪቱ መሰረተ ልማት በድረገጽ አገልግሎት አቅራቢዎችና በንግድ ተቋማት ላይ 6000 የሚሆኑ የሳይበር ጥቃቶች ፈጽመዋል። ብራይት ማውዶር የተባሉ በደቡብ ኮሪያ ብሔራዊ ፒዮንግ ዩኒቨርሲቲ የሚሰሩ ጋናዊ የሳይበር ሴኩሪቲ ጠቢብ አብዛኞቹ የአፍሪካ ባንኮች፣ መንግስታዊ አገልግሎቶችና የድረገጽ አገልግሎት አቅራቢዎች በሚገጥማቸው የውድድር ሁኔታ ምክንያት ለተገልጋዮች ፈጣን አቅርቦት መስጠት ላይ እንጂ በደህንነቱ ጉዳይ ላይ ስለማያተኩሩ ለስርሰራና ለስርቆት እንደሚጋለጡ አስገንዝበዋል። የመንግስት ድረገጾች ከመነሻው አንስተው የራሳቸው የሆነ ስርዓት ከመፍጠር ይልቅ አቋራጭን መንገድ በመጠቀም በቆዩት ቴምፕሌቶች ስለሚጠቀሙ በቀላሉ ሊሰረሰሩ እንደሚችሉ ማውዶ ገልጸዋል። በርካታ የአፍሪካ መንግስታት የሰዎችን ማንነት ለመስረቅ የሚያመቹ የግለሰቦችን ዝርዝር ኢንፎርሜሽን ሳይቀር ያቀፉ ቴምፕሌቶችን እንደሚጠቀሙ አቃሉ ሲሉ የሳይበር ደህንነት ባለሙያው እንደተናገሩ የቢቢሲ ድረገጽ ጠቁሟል። በቅርቡ የኬንያን የሳይበር ጸጥታን በሚመለከት የወጣው ዘገባ አብዛኞቹ አፍሪካ ያሉት በተለይም አነስተኛና መካከለኛ ይዘት ያላቸው የንግድ ተቋማት የሳይበር ጥቃትን ለመቋቋም አይችሉም ብለዋል ባለሙያው። የሳይበር ጥቃቶችን በዘበኞችና የግንብ አጥር በመስራት ለመከላከል ስለማይቻል ጥቃቶች መድረሳቸውን በቀላሉ ለማወቅ አይቻልም። ስለሆነም ለአንድ ዓመት ያህል ሳይታወቅ ሊቆይ ይችላል ሲሉ የኬንያውን ዘገባ የማውጣቱን ተግባር ያስተባበሩት ዊሊያም ማኬታኒ ገልጸዋል። ደቡብ አፍሪካ በቅርቡ በመዲናዋ ፕሪቶሪያ የሳይበር ጸጥታ ማዕከል ከፍታለች። ማዕከሉ መንግስት፣ የንግድ ተቋማትና የሲቪል ማህበረሰቦች የሳይበር ጥቃትን ለመከላከል ተባብረው የሚሰሩበት ቦታ ነው። እንዲህ አይነቱ ማዕከል በአህጉሪቱ ዙሪያም እየተፈጠረ በመሆኑ ማውዶር አፍሪኮ ሃከን የተባለውን መድረክ በመፍጠር ተግባር ረድተዋል። መድረኩ የሳይበር ሴኩሪቲ ጠበብትን ከተለያዩ ዩኒቨርሲቲዎች አስተባብሮ ችግሩን ለማስወገድ ስለሚቻልበት መንገድ እንዲነጋገሩ ያደርጋል። ይህ ቡድን የኮምፒውተር ክህሎት ያላቸው ወጣቶችን አሰባስቦ አብረውት እንዲሰሩ በማድረግ ክህሎታቸውን ለህገ ወጥ የስር ሰራ ተግባር እንዳያውሉት እንደሚጥር የቢቢሲው ድረገጽ ላይ የወጣው ጽሑፍ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
እሰጥ አገባ የመጨረሻው ቅንብር ነው። በልዩ ፕሮግራሞች ሳቢያ በተደጋጋሚ የተቋረጠና ከጥቂት ሳምንታት በፊት የጀመረ ክርክር ሁለተኛ ክፍል ነው ሰጣ ገባ ያሰናዳው። ተከታታይ ክርክሩ የኢትዮጵያ መንግስት በሀገሪቱ የተለያዩ መስሪያ ቤቶች ውስጥ የተንሰራፋውን የሙስና አሰራር አስመልክቶ በምርመራ ደረስኩበት ሲል ዘገባ ያጠናቀረበትን ጨምሮ በተለያዩ ሰሞንኛ ጉዳዮች ላይ ያጠነጥናል። የምሽቱም የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም በአንድ በቀደመ ንግግራቸው በጠባብነትና በተወላጅነት የሚመሩ አሰራሮች በከፍተኛ ትምህርት ተቋማት ሳይቀር እየገነኑ መጥተዋል ሲሉ የተናገሩትን የተንተራሰ ክርክር ይመለከታል። ተከራካሪዎች አቶ መሐሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂያዊ ጥናቶች ትምህርት ክፍል መምህር፣ የኢህአዴግን ፖሊሲዎች በመከላከል አቶ ፈቃደ ሸዋቀና በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ሥራ የተሰማሩ ናቸው። በኢትዮጵያ ጉዳዮች ላይም በመጻፍ ይታወቃሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በመጀመሪያው ክፍል ፕሮግራሙ እልባት ካደረገበት መንደርደሪያ ይነሳል።
በዚህ አነጋጋሪ ጭብጥ ላይ የሚነገሩ ግራና ቀኝ የምታነሳቸው የሁለት ወገን የሚመስሉ ሐሳቦች በመጠኑ እንገፋለን። አንዳንድ ጥያቄ ለሁለታችሁም ላንሳ። ተመልሼ ወደ አቶ ማህሪ ልሂድ። መጀመሪያ ችግሩ መኖሩን ተቀብለው ጠቅላይ ሚኒስትሩ ግለሰቦችን የፖለቲካ ልሂቃንን ነው እንጂ የተቹት ብሔረሰቦችን አይደለም እየተቹ ያሉት ብለዋል። በሌላ በኩል በአቶ ፈቃደም ጭምር እንደተገለጸው ቀድሞውንም ኢህአዴግ ያራመደው ፖሊሲ የተሳሳተ በሆነ መንገድ ሊመራው በቅቷል ነው እያሉ ያሉት። እንዲያውም ባዕድ ነው፣ ኢትዮጵያዊነት የለውም ብለዋል። ምን መልስ አለዎት?
ባዕድ ነው ከሚለው ሊጀምሩና ይሄ ባዕድ አይደለም። በአጠቃላይ በነጋችን ላይ በሀያኛው ክፍለ ዘመን በዚህ ባለነው ዘመን ስናየው ባዕድ የምንላቸው ይሄ አውሮፓ ነው፣ ይሄ አፍሪካ ነው፣ የላቲን አሜሪካ ነው የምንለው አስተሳሰብ አለ ብዬ አላምንም። ያው የህዝቦች ችግሮች አሉ። ህዝቦች በተለያዩ ሁኔታዎች የሚያጋጥሟቸው ጭቆናዎችን መሰረት በማድረግ የሚያነሷቸው ጥያቄዎች አሉ። ስለዚህ በተለይ የብሔር ጭቆና፣ የሃይማኖት ጭቆና አውሮፓ ሚኖር፣ አፍሪካ ሚኖር፣ ላቲን አሜሪካ ሚኖር እውነታ እስከሆነ ድረስ ያው የራሱ ሪፍሌክሽን ይሰጣል ማለት ነው። ስለዚህ የአውሮፓም አይደለም የማንንም አይደለም። በተለይ ግን ምንድን ነው አንድ ነገር ልንለው የምንችለው በዛን ሰዓት አሁን በገዢው ፓርቲ ያሉት ድርጅቶች በተመሰረቱበት ይህንን ጥያቄ ዓለም አቀፋዊ ጥያቄ ነበረ፣ ዘመነኛ ጥያቄ ነበረ።
በዚያን ጊዜ ወቅታዊ ጥያቄ፣ ዘመነኛ ጥያቄ ነበር ብለዋል። አሁን ውድቅ ነው በጽንሰ ሀሳብ ደረጃ ያኔ የተነሳው
ውድቅ ነው እያልኩ አይደለም። ምን ለማለት ፈልጌ ነው፣ አሁን በተለይ እነ ቲፒኤልኤፍም የተለያዩ የብሔር ጥያቄ አንግበው የተነሱት ፓርቲዎች የያዙት ትንታኔና ያስቀመጡት የፖለቲካ ሮድማፕ ፕላትፎርም በዛን ሰዓት ሼር መደራረግ ነበረባቸው ለማለት ፈልጌ ነው እንጂ ውድቅ ነው አይደለም። በየትኛውም ጊዜ ጭቆና እስካለ ድረስ፣ ትምክህት እስካለ ድረስ፣ አንደኛው ብሔርና አንደኛው ሃይማኖት በአንድ ሀገር የበላይነት ለማረጋገጥ እስከሞከረ ድረስ ያው የግድ ነው የብሔር ስሜት፣ የሃይማኖት ስሜት፣ ያንን ተከትሎ ደግሞ የመገንጠል ጠባብነትን ይከተላሉ አለ። በየትኛውም ጊዜ አይቀርም።
አሁንም ያ ጥያቄ አግባብ ይኖረዋል። እንዳሉት መነሻው አንዱ ብሔር በሌላው ላይ ተጽዕኖ የሚያሳድርበት ከሆነ አሁን አለ ስንል ምን ማለት ሊሆን ይችላል? አሁን አለ የሀሳብ በቅድሚያ
ይኖራል። ለምን መሰለህ አሁን ይኖራል የምንል አሁን በአስተሳሰብ ነው ያለው። ያንን የብሔር ጭቆና የሚያራምድ የመንግስት መዋቅር ወይም ደግሞ መንግስትን ሀገርን የሚመራ ፖለቲካው ተቋም እስከሌለ፣ የብሔር ጭቆና መሰረት ያደረገ እስከሌለ ድረስ ይህን ተጨባጭ ሁኔታ የለውም። በተለይ ግን በአስተሳሰብ አለ ይህንን ጉዳይ በተለይ በተለይ ደግሞ ያለፉት ስርዓት የፈጠሯቸውን ስህተቶች ከማረም ይልቅ እነዛን ትክክል እንደነበሩ አስመስሎ የሚማጎት የፖለቲካ አስተሳሰብ እስካለ ድረስ ያን ደግሞ ገንፍሎ ይወጣል ማለት ነው። ይሄ የብሔር ስሜት፣ የሃይማኖት ስሜት ገንፍሎ ይወጣል።
መልካም ጥናት ለመሻማት አንኳር ጭብጦቹን ገፍቼ መሄድ ያለብኝ ስለሆነ ነው። ያለፉት ስርዓቶች ያራመዷቸው ፖሊሲዎች ውጤት ከሆነ ኢህአዴግ ዛሬ 25 ዓመት ተጉዟል። ከ25 ዓመት በኋላ ያ ሀሳብ ለምን ዛሬስ እውን ሆነ? ለምን ዛሬስ ሊያሳስበን በቃ?
ምን መሰለህ አሁን እዚህ ጋር እንዳልኩህ ነው ቅድም ስለው የነበረው ነገር አለ። አሁን ያለው ህብረ ብሔራዊ ስርዓት ማንነትን መሰረት ያደረገ ፖለቲካዊ ስርዓት የታሪክ ውጤት ነው ብያለሁ። ኢህአዴግ ደግሞ አማራጭ አልነበረውም። በኢትዮጵያ የነበሩት ብሔሮችና ሃይማኖቶች ጭቆና ደረሰብንና ኢትዮጵያዊነት አንቀበለውም፣ እንደውም ኢትዮጵያ አይደለንም፣ አንደኛው መገንጠል አለብኝ ይላል፣ አንደኛው ደግሞ ወደ ሌላ ሀገር መሄድ አለብኝ ይላል። እነዚህ አይነት ጥያቄዎች ነበሩ። ስለዚህ የተፈጠረው ፓራዶክስ፣ የተፈጠረው ችግር መፍታት ካለብህ የነበረው አማራጭ ኢትዮጵያ በሀይል አንድ ማድረግ ስለማይቻል ህብረ ብሔራዊ አንድነትን በመስበክ ይህንን ህብረ ብሔራዊነት ደግሞ ብዙሀነትን ህገ መንግስታዊ ዋስትና በመስጠት ነው መመለስ ያለብህ። ይሄ ሪያልት ነው፣ ወደኋላ መመለስ አንችልም። ይህንን በምታደርግበት ግን ትግል ያቋርጣል ማለት አይደለም። ያ የተሸነፈ አስተሳሰብ ደግሞ ራሱን ችሎ አሁን ታግሎ የነበረውን አስተሳሰብ ለመመለስ እየታገለበት ያለበት ሁኔታ ነው ያለው። ህብረ ብሔራዊ ልዩነት መሰረት ያደረገ ኢትዮጵያዊነትን መቀበል የሚፈልጉት ያን አስተሳሰብ አሁን በአካል ባይኖርም በአስተሳሰብ ግን አለ። ኢህአዴግ ያሰጋኛል ሲል ደግሞ የራሱ ምክንያት አለ። ህብረ ብሔራዊ ፓርቲ ነው። በህብረ ብሔራዊ ፓርቲ ሲሆን ደግሞ እነዚህ ጠባብነትም የሚወክሉ አስተሳሰቦች፣ ትምክህትን የሚወክሉ አስተሳሰቦች በውስጡ ሊኖሩ ይችላሉ። ስለዚህ ካልታገላቸው ጠልፈው ይጥልታል፣ ቅድም እንዳልኩ ነው። ስለዚህ አስተሳሰቦች ናቸው እየተጋጭ ያሉት አሁን።
መልካም። አቶ ፈቃደ ተከታትለዋል የአቶ መሀሪን ሀሳብ። ትኩረት የሚያደርጉባቸው አንድ ሁለቱን ጭብጦች ላውጣ። በተጨባጭ በምግባር የለም በአስተሳሰብ እንጂ ብለዋል አቶ መሀሪ። ይህን የሚያስተጋባውም የፖለቲካ ልሂቁ ነው፣ ጠልፎ እንዳይጥለው ስለሚሰጋ ነው ብለዋል። እስኪ እነኚህን ጭብጦች መሰረት አስይዘው ለእርሶ ምን ማለት ነው? ቀደም ብሎ አቶ መሀሪ ካነሷቸው ጭብጦች ጋር ያዛምዱና የእርሶን መከራከሪያ ያቅርቡ።
ያው ኢትዮጵያ ውስጥ የብሔረሰብ ስብጥር መኖሩ፣ ማንነት በጣም አስፈላጊ ነገር መሆኑ፣ ማንነትን ማወቅ እና መገንዘብ፣ በሰዎች መካከል እኩልነት እንዲሰፍን ማሰቡ፣ ይሄ በመሰረቱ በሀሳብ ደረጃ ሁላችንም ሊያስማማን ይችላል። ችግሩ ስራ ላይ የዋለበት መንገድ እና የእኛን ሀገር የብሔረሰቦች ግንኙነት ለመተንተን የተደረገው ሙከራ ነው። አሁን የብሔር ጭቆና፣ አንድ ጭቆና ለመኖር በአንድ ማህበረሰብ ውስጥ የኢኮኖሚ መሰረት ሊኖረው ይገባል፣ አንድ ብሔር ወይም አንድ ተቋም ሌላውን ለመጨቆን። ኢትዮጵያ ውስጥ የመሬት አዋጅ ከታወጀ በኋላ ለምሳሌ የብሔረሰብ ጭቆና የምትለው ነገር አክትሟል። መበላለጥ አለ፣ እኩል ያለመሆን ነገሮች ያሉ፣ የፕሪቪሌጅ ልዩነቶች ይኖራሉ። ልዩነት ሁሉ መበላለጥ ሁሉ ጭቆና አይደለም። አየህ፣ እኛ አገራችንን ተንተርሰን ብንተነትነው ኖሮ እንደዛ ነበር ልናየው የሚገባው። አንዱ ያንዱ ጠላት፣ ጨቋኝና ተጨቋኝ ካልክ ጠላቶች ማበጀትህ ነው። በዚህ መንገድ አልነበረም አፕሮችድ መሆን የነበረበት የኢትዮጵያ መናቃለን። ቲፒኤልኤፍም ውስጥ የነበሩ ሰዎች፣ ይህን ሀሳብ ሲያቀነቅኑ የነበሩ ሰዎች ከስታሊን አውሮፓውያኖች ስለዚህ ጉዳይ የሰጡትን ትንታኔ እንዳለ ነው እንደወረደ ተቀብለው ኢትዮጵያ ውስጥ ሜካኒካሊ ስራ ላይ እናውላለን ብለው እስከ መገንጠል ድረስ መብት ፈቅደው የሌለ ደግሞ ይሄ አሁን አገሪቱ ትፈርሳለች ይህንን ነገር ካላደረግን የሚለው ለምሳሌ አሁን ፈጠራ ነው እንዳለ። ይህን ያህል የአገሪቱን አንድነት ትሬትን የሚያደርግ ሊያፈራርስ የሚችል የብሔረሰብ ልዩነት ችግር ኢትዮጵያ ውስጥ አልነበረም። የተፈጠረ ነው፣ ሰው ሰራሽ ነው። እና ራስህ ፈጥረህ ስታበቃ እንደዚህ አይነት ነገር በተለይ ፈረንጆቹ ራሳቸው አሁን ትምክህተኛ ጠባብ ምናምን የሚል አውሮፓ ሾቪኒስት ናሮ ናሽናሊስት ምናምን የሚል ነገር ይሄ አስተሳሰቡ ተፈጠረበት ሀገር እንኳን የለም። እንደዚህ ቃሉን እንኳን ሲጠቀሙ አትሰማቸው። ቶታሊ ወርውረውታል። ውራጅ ነው ለእኛ። ይህንን ውራጅ ተቀብለን እነሱ ጋር አልሰራ ብሎ የወረወሩትን ነገር እኛ ማህበረሰባችን ልንተነትንበት እየተጠቀምንበት ነው። ኢትዮጵያ ውስጥ ያለው የብሔረሰቦች የኦሮሞ፣ የአማራ፣ የአማራ፣ የትግሬ፣ የሌላም በለው ግንኙነት በጨቋኝና ተጨቋኝ ብቻ እንደዚህ ስዊፒንግ በሆነ አገላለጽ ሊገለጽ የሚችል አይደለም። መፍትሄውም ያንን በደንብ አንደርስታንድ ከማድረግ የሚመጣ ነው። ኢትዮጵያን በደንብ ከማወቅ የተነሳ አይደለም። አተናተናችንም፣ ፖለቲካችንም ውስጥ ያለው ህገ መንግስትም ውስጥ ያለው የተገለበጠ አስተሳሰብ እንጂ ኢትዮጵያዊ የሆነ በደንብ ኢትዮጵያን በማጥናት ታሪካችንን በማጥናት ማህበራዊ አስተሳሰቦቻችንን ባህላችንን በማጥናት ላይ የተመሰረተ አይደለም። ዝም ብሎ ማነው አቶ ዮሐንስ አሁን ሲናገር እንደሰማሁት ላቲን አሜሪካም ስላለ አውሮፓም ካለ የትም ሀገር ያለ ጭቆና አንድ አይነት ነው? አይደለም፣ በፍጹም አንድ አይደለም። እነዚህ ግንኙነቶች በጣም ይለያያሉ በየሀገሩ ሁኔታ።
መልካም።
የሀገርን ሁኔታ በደንብ አጥንቶ ስራ ላይ መዋል ነው ትልቁ ነገር።
መልካም። ክርክሩ ይቀጥላል። ይህ ጭብጥ የክብደቱን የአነጋጋሪነቱን ያህል በዚች ባነሳናት ጥቂት ደቂቃዎች ውስጥ በሁለት ሀሳቦች ብቻ የሚቋጭ አይደለም። የእናንተን ክርክር ተከትሎ አድማጮቻችን በያሉበት አዎንታዊ የሆነ በተጨባጭ የህብረተሰብን ህይወት ሊለውጥ የሚችል እኩል እድል የሚሰጡ አማራጮች ላይ መነጋገር እንደሚችሉ ተስፋ አድርጋለሁ። አንድ ሌላ አንኳር ርዕስ እንሻገር። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በትጥቅ ትግል መንግስትን ለመቀየር የሚንቀሳቀሱ ተቃዋሚ ኃይሎች ውጤት አያመጡም ሲሉ ወደ ሰላማዊ መንገድ ቢመጡ ይሻላል ብለዋል። አቶ መሀሪ ይህን እድል ለርሶ ሰጣለሁ። ሰላማዊ መንገድ ማለት ምን ማለት ነው? በተጨባጭስ እንዴት ነው እውን የሚሆነው?
አድማጮች ከመሰናበታችን በፊት ማጠቃለያ ዜና። እስላማዊ ጥቅሶችን የሚያሰሙ አማጽያን ዛሬ በማሊ መዲና ባማኮ በሚገኝ ምዕራባውያን በሚያዘወትሩት ራዲሰን ብሉ በሚባል ትልቅ ሆቴል በወሰዱት ጥቃት ባደረሱት ጥቃት 170 የሚሆኑ ሰዎችን አግተው አሁን ቢያንስ የ18 ሰዎች አስከሬኖች በሆቴሉ እንደተገኙ ተዘግቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በሆቴሉ የደረሰውን ያሸባሪውን ጥቃት አውግዘዋል። ጥቃቱ የደረሰው የሀገሪቱ የሰላም ሂደት በጥሩ ሁኔታ እየተራመደ ባለበት በአሁኑ ወቅት መሆኑ በጣሙን የሚያሳዝን ነው ብለዋል ዋና ጸሐፊው። የዘንድሮ የሴካፋ ዋንጫ ውድድር ነገ ኢትዮጵያ ከሩዋንዳ ጋር በሚያደርጉት ፉክክር ይጀመራል ተብሏል። ዜናው አበቃ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። ሰላም፣ ደህና ደሩ። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል። The Voice of America.